ከአንድ አመት በፊት በባህር ዳር ከተማ በህፃን ሄቨን አወት ላይ የተፈጸመው አሰቃቂ መድፈርና የግድያ ድርጊት እንዲሁም ተያያዥ የህግ ጉዳዮች ብዙዎችን ማስቆጣታቸው ቀጥለዋል። የህፃን ሄቨን እናት ልጇን በአሰቃቂ ሁኔታ ካጣችበት ጊዜ አንስቶ መጽናናት ተስኗት እንደቆየች የቤተሰቡ አባል ለአሜሪካ ድምፅ የተናገሩ ሲሆን፣ በጉዳዩ ላይ አስተያየት ሰጡን ጠበቃና የህግ አማካሪ ብርሃኑ ጋሻው በበኩላቸው የቅጣት ውሳኔው ከድርጊቱ አንጻር በቂና አስተማሪ እንዳልሆነ አብራርተዋል። ኬኔዲ አባተ በዚህ ጉዳይ ላይ ተከታዩን አዘጋጅቷል።
የሰባት ዓመቷ ህፃን ሄቨን አወት በባህር ዳር ከተማ ከቤተሰቧ ጋር ተከራይተው ይኖሩ በነበረበት ግቢ ውስጥ ጌትነት ባየ በተባለ አከራያቸው በአሰቃቂ ሁኔታ ተደፍራ በግፍ መገደሏ ማህበረሰቡን ያስቆጣና ያስደነገጠ መነጋገሪያ ድርጊት ሆኗል። የወንጀል ድርጊቱ ከአንድ ዓመት በፊት ሐምሌ 25 ቀን 2015 ዓ.ም የተፈጸመ እንደሆነ ነው የፖሊስ የምርመራ መዝገብ የሚያስረዳው። ይሁን እንጂ የ25 ዓመት ጽኑ እስራት የተፈረደበት የጭካኔ ድርጊቱ ፈጻሚ ጌትነት ባየ ይግባኝ አቅራቡን ተከትሎ ለፍትህ ስትኳትን የቆየችው የህፃን ሄቨን እናት አበቀለሽ አደባ ጉዳዩን ወደ ብዙሃን መገናኛ መውሰዷን ተከትሎ በርካቶች ስለ ድርጊቱ ለማወቅ ችለዋል። መረጃው በስፋት መሰራጨቱን ተከትሎ ህፃኗን ከመድፈር ባለፈ እንዳትጮህ አፏ ውስጥ አሸዋ በመጨመርና በማነቅም ጭምር ለሞት ዳርጓታል በተባለው ግለሰብ ላይ የተላለፈው ፍርድ ከግፍ ድርጊቱ ጋራ የማይመጣጠንና አስተማሪ ያልሆነ ፍርድ ነው በሚል ብዙዎች ቁጣቸውን በመግለጽ ላይ ይገኛሉ። የአማራ ክልል ፍትህ ቢሮ ዛሬ ማክሰኞ በሰጠው መግለጫ የወንጀሉ ምርመራ ተደርጎ በወንጀል ህጉ 539 የግፍ ግድያና 620 ቅንፍ 3 በመድፈር መግደልን ያጣቀሰ ሁለት ክስ ተመስርቶበት እንደነበር አስታውቋል። ይህም በሞት ፍርድ ወይም በእድሜ ልክ እስራት የሚያስቀጣ ነው ያለው ቢሮው፣ የግራ ቀኝ ክርክሩን ያዳመጠው ፍርድ ቤቱ የቀረበው ማስረጃ የግፍ ግድያን ሳይሆን በመደፈር መሞቷን የሚያረጋግጥ ነው በማለት የካቲት 20 ቀን 2016 ዓ.ም ተጠርጣሪው በ25 ዓመት ጽኑ እስራት እንዲቀጣ መወሰኑን አስታውቋል። በአሁን ወቅት በማረሚያ ቤት የሚገኘው ፍርደኛው ይግባኝ አቅርቦ ጠቅላይ ፍርድ ቤት ጉዳዩን በመመርመር ላይ ይገኛል ሲልም ቢሮው ገልጿል። በልጇ ላይ ስለሆነው በርካቶችን ያሳዘነና ያስቆጣ ድርጊት እርሷም ስላለፈችበት ሁኔታና ስለ ፍርድ ቤቱ ውሳኔ የህፃኗን እናት ለማናገር ያደረግነው ተደጋጋሚ ጥረት ለጊዜው ሊሳካልን አልቻለም። ሆኖም ለአሜሪካ ድምጽ አስተያየታቸውን የሰጡ የአበቀለሽ ቤተሰብ አባል በፍርዱ ደስተኛ ያልሆነችው እናት ከልጇ አሰቃቂ ግድያ ወዲህ ባሉት ወራት መጽናናት ተስኗት እንዳሳለፈችና ይብሱኑ የልጇን ህይወት የነጠቃት ሰው ይግባኝ ማቅረቡን ካወቀች ጊዜ በኋላ ደግሞ ሀዘኗ እንደበዛ ትገልጻለች።
በቃ መንገድ ላይ ራሱ ህጻናትን ካየች በቃ ፍረዱኝ፣ ፍትህ ይሰጠኝ እንዳለች ነው። በቃ ይህን አንድ አመት ሙሉ የዘለቀችው በየቤተ ክርስቲያኑ ትሄዳለች፣ ትጮሃለች። እንደዚህ ብዙም አልተረጋጋችም፣ ገና ናት። ይግባኝ ሊጠይቅ ስለነበረ ልጁ ያው ይፈታል የሚል ስጋትም ስለነበራት ለዛ ነው በቃ ፍትህ እንዲህ እንዳገኝ ብቻ ነው ልመናዋ፣ ስለቷም ልመናዋም ማለት ነች። 25 አመት ለአንዲት ህጻን ልጅ ተደፍሮና ታንቆ መሞት፣ በዛ ላይ ደግሞ ያው ያሳድዷትም ስለነበረ ስራ መስራትም አልቻለችም። አንዲት ህጻን ልጅ አለቻት የተረፈች ከእሷ ከሞተችው ልጅ ይረጠች የሶስት አመት ህጻን አለቻት። እሷን ይዛ እያሳደዷትም ስለነበረ ለዛም ሁሉ ነበረ ሀዘማ የበዛባት።
ስሟ እንዳይጠቀስ የጠየቀችን አስተያየት ሰጭ እኛም እንደ ቤተሰብ ፍርዱ በቂ አይደለም ብለን እናምናለን ትላለች።
እኛማ ያው እንደ ቤተሰብ ሁሉንም ነገር ስላየን የልጅቷን አስከሬን ሁሉንም ነገር በአቅራቢያ ስለነበርን ከዛ ይበልጥ ደግሞ የሚያመን ልጅቷን በምታሳድግበት ጊዜ የከፈለችው መስዋዕትነት የበለጠ ያመናል እኛ ቤተሰቦቿ ማለት ነው። ምክንያቱም አባቷ ያው ተራርቀው ስለነበር ብቻዋን ነው የምታሳድጋቸው ሁለቱን ህጻናት። አንድ ክሊኒክ አዳር አንድ ክሊኒክ ቀን እየተመላለሰች ታሳድጋ ስለነበር ብዙ መስዋዕትነት የከፈለችባት ልጅ ስለነበረች ስታላት የበለጠ ነው እኛ በጣም አንጀታችን ያረረው። በፍርዱም ሁሌም አብረናት ነው የምንሄደው። የነበረው ነገር ያው የሚያስደስት አይደለም። እንግዲህ ተገቢ ነው ብዬ አላስብም። የእሷ ልጅ ብቻም አይደለችም፣ ብዙ ልጆችም ተደፍረዋል ካሁን በፊት። ለእነሱም ፍትህ እንዲሰጥ እኔ በበኩሌ እፈልጋለሁ። በዛ መጠን ነው የሚሰማኝ።
በዚህ ጉዳይ ላይ አስተያየታቸውን የጠየቅናቸው ጠበቃና የህግ አማካሪ ብርሃኑ በጋሻው ኢትዮጵያ ከፈረመቻቸው የህፃናትን መብት የተመለከቱ ዓለም አቀፍ ህጎችና ከሀገሪቱም ህግ አንጻር የተሰጠው ፍርድ በቂ እንዳልሆነ እምነታቸውን ገልጸው አቃቤ ህግ ይግባኝ ጠይቆ መከራከር እንደነበረበት ይተቻሉ።
እንግዲህ ግል ተበዳይ የሆነችው ህፃን ልጅ በደረሰባት የመደፈር አደጋ በመደፈሯ ምክንያት ደግሞ ለደረሰባት የሞት 5391 ከባድ የግድያ ወንጀል እና 620 የወንጀል ህጋችንን ከባድ ያስገድዶ መድፈር በሚል ሁለት ክስ እንደተመሰረተ ነው። ያንን ደግሞ በበቂ ሁኔታ ምስክር ማስረዳት የነበረበት ክሱን የያዘው አቃቢ ህግ ነው። አሁን ለዚህ የህፃን ሄቨን ጉዳይ ግን ስንመለከት የ5391ን ትተውት በበቂ ሁኔታ አቃቢ ህግ አላስረዳም በማለት በደረሰባት አስገድዶ መድፈር ወንጀል በ620 አንቀጽ ጥፋተኛ ብሎ እንግዲህ ቅጣት ማቅለያ ተይዞለት 25 አመት የታሰረው። እንግዲህ በዚህ ጉዳይ ላይ አቃቢ ህግ ቅሬታ ካለው ለሚመለከተው አካል ማቅረብ ነበረበት። እንግዲህ ቀርቧል አልቀረበም በዚህ ሂደት ላይ ያለ ነው። እንግዲህ ድርጊቱን የፈጸመው ግለሰብ 25 አመት ተገቢ አይደለም በማለት ይግባኝ የጠየቀው። ለዚህም አሁን መነጋገር ያለ ሆኖ ለሁሉም በማህበራዊ ሚዲያም በተለያዩ ሚዲያዎች ላይ እንደዚህ ሐሳቦች እየተንሸራሸሩ ያሉት ግድያ ፈጽሞ አስገድዶ ደፍሮ እንዴት ነው 25 አመት ሊሆን የሚችለው የሚል ነው። እንግዲህ ይሄ የፍርድ ቤቶች ስልጣን ነው። ፍርድ ቤቶች በተገቢ ሁኔታ የማያዩበት ነው። ነገር ግን ከዚህ ከተፈረደበት 25 አመት አንጻር ወንጀሉ የተፈጸመው ከባድ ወንጀል ነው። ጨካኝነት ነው። ነውረኝነት የተካከለበት ነው። ይህ በተሟላበት ሁኔታ መፈጸሙ በሕግ አግባብ የተመሰከረበት ሁኔታ ነው ያለው እና ጉዳዩን የያዘው አቃቢ ሕግ እንግዲህ በጉዳዩ ላይ ይግባኝ መጠየቅ ነበረበት ነው የምንለው እኛ እንደ ሕግ ባለሙያ።
አቃቤ ሕግ ይግባኝ ማቅረብ የነበረበት ውሳኔው በተሰጠ በአንድ ወር ጊዜ ውስጥ መሆኑን የሚገልጹት አቶ ብርሃኑ በጋሻው ስለ ሁኔታው አስረድተዋል።
የወንጀል ሕግ በ1997 የወጣው ላይ አንቀጽ 620 ስር ከ13 ዓመት በታች የሆኑ ሴቶችም ወንዶችም ላይ እንደ እድሜ ደረጃ ያከናሉች። አሁን ህፃን ሄቨን የ7 ዓመት ልጅ ነች። እች ልጅ ደግሞ የተፈጸመባት ከመደፈሯን በላይ ተገድላለች። ያው ፍርድ ቤቶች ገለልተኛ ናቸው ተብሎ ስለምናምን በአዋጅም የተቋቋሙት በዚህ መሰረቱ ስለሆነ እነሱ የሚሰጡትን ፍርድ ነው የምናየው። በእኛ አግባብ ግን በህግ አግባብ እኔ የማምነው በሁለቱም ወንጀሎች ተከሶ ያው ጣራው ላይ ማረፍ ነበረበት ነው። ምክንያቱም ዜጎች ከዚህ አይነት አስከፊ እና በማይጠበቅ አስነዋሪ የሆነ ስፔሻሊ ደግሞ ምንም መከላከል በማይችሉ ህጻናት ላይ አስገድዶ መስፈር ደግሞ በባህሪው በምስክር የሚረጋገጥ አይደለም። ግን ክርኩ አግባብ ተመርቶ እሱ ጋር ነው ጥያቄ ያለን ሁላችን እንደ ባለሙያ። በደንብ አስረድተው ነው ፍርድ ቤት የጣለባቸው ወይስ በደንብ ሳያስረዱ ነው? ይህን በደንብ መመርመር ያስፈልጋል።
ከአማራ ክልል ፍትህ ቢሮ ስለ ጉዳዩ አስተያየት ለመጠየቅ የቢሮው ኃላፊ አቶ ብርሃኑ ጎሽም የእጅ ስልክ ላይ ደውለን ባለመመለሳቸው ሊሳካልን አልቻለም። ስማቸውን ያልጠቀስናቸው የህፃን ሄቨን እናት ቤተሰብ አባል በሰጡን አስተያየት የቅጣት ውሳኔው ከተሰጠ በኋላ በፍርዱ ደስተኛ ባይሆኑም በወቅቱ ግን ይግባኝ እንዳልጠየቁ ተናግረዋል። ለዚህም ምክንያቱን ያስረዳሉ።
የለም ምክንያቱም በጣም ብዙ ተጉላልተን ነበር ያንን ፍርድ ለማግኘት ማለት ነው። ራሱ በጣም ብዙ ወሮች ነው የቆጠርነው። ቀጠሮ በጣም በዛብንና ከዛ በኋላም ያለውን ሂደት ስናስበው ድካሙ በጣም እንትናልን። ከዚህ የተሻለ እንደማይፈርዱ ስናስብ ተው ነው ይግባኝ ያልጠየቅነው።
የህፃን ሄቨን ጉዳይ ይፋ ከሆነ በኋላ ብዙዎች ቁጣቸውንና ሀዘናቸውን በመግለጽ ላይ ናቸው። ከነዚህ መካከል የሆኑት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በተፈጸመው ድርጊት የተሰማቸውን ሀዘን ገልጸው በጉዳዩ ላይ የምንሰራበትና የምንከታተልበት እንደሆነ እንገልጻለን ብለዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።